አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣይ ስርጭታችን ደግሞ የቃለመጠይቅ ጊዜ ይሆናል። እንግዳችንም በስልክ መስመር ላይ ናቸው። የዛሬው እንግዳችን ሻምበል አሸብር ገብሬ ይባላሉ። እሳቸውም የቀድሞው የኢትዮጵያ ጦር ኃይሎች ዓለም አቀፍ ማህበር ያመራር አባል ናቸው። ሻምበል አሸብር ገብሬ ቀደም ባሉት ጊዜያቶች የኢትዮጵያ አንድነት ሬዲዮ እንግዳ በመሆን በተለያዩ የሀገራችን የፖለቲካ ውጥረቶች ዙሪያ በተለይም አገር በቀልና ዓለም አቀፍ የጸረ ኢትዮጵያ እንቅስቃሴዎች የፈጠሯቸው ህዋትና ሻቢያ በጣምራ ስላካሄዱት አገሬ ማፍረስ ደባና ሽፍጥ ትምህርታዊ ገለጻ መስጠታቸው ይታወሳል። ሻምበል አሸብር ቀደም ሲል ለህዝብ ጆሮ ያልደረሱና አብዛኛውን የኢትዮጵያ እንግዳ የሆነባቸውን ሀቆች ባደረጓቸው ውይይቶች ሁሉ ከበቂ በላይ ኢትዮጵያዊ ወገን እንዲገነዘበው አድርገዋል። ሻምበል አሸብርን በዛሬው ዕለት ለውይይት የጋበዝናቸው ከቅርብ ጊዜ ወዲህ በተለያዩ የኢትዮጵያ ክፍሎች ጎጠኞች በጎጠኛ አገዛዝ ላይ የጎጠኞች አስተባባሪ ነኝ የሚለውም በሰሜኑ በኩል በጎጠኛ አገዛዝ ላይ ክንዳችንን አንስተናል የሚለውን ፕሮፓጋንዳ አብረን ውስጡን ለመፈተሽ እንደነችል በማሰብ ነው። አብዛኛው ኢትዮጵያዊ የትግሬ ወያኔን አምባገነን አገዛዝ አምሮ ይጠላል። ይህ ዘረኛ አምባገነን ጨርሶ መጥፋት አለበት ብሎም ያምናል። ይህን ኃላፊነት ሊያጠናቅቅ የሚችል ኢትዮጵያዊ ድርጅት ብቃቱ ተሟልቶ አለመገኘቱ የአገሪቱ ዕጣ ፈንታ ወዳልተረጋገጠ አቅጣጫ እየሄደ ነው። እነዚህን ሁኔታዎች ግምት ውስጥ በማስገባት የኢትዮጵያ የፖለቲካ የሚሊተሪና በጸጥታ ሁኔታዎች ዙሪያ ውይይት እናደርጋለን። ጤና ይስጥልኝ ሻምበል አሸብር ገብሬ፣ ይሰማዎታል ብዬ እገምታለሁ።
ይሰማል፣ አመሰግናለሁ።
መልካም። ሻምበል አሸብር የኢትዮጵያ አንድነት ሬዲዮ የጥያቄና መልስ ለማድረግ ባቀረብንለት ግብዣ መሰረት ፈቃደኛ ሆነው በሰዓቱ በመገኘቶ በአድማጮቻችን በሬዲዮኑ የዝግጅት ክፍልና በራሴ ስም እንኳን በደህና መጡ እያልኩ ወደ ጥያቄና መልሱ እንሸጋግራለን። ሻምበል አሸብር፣ በቅድሚያ በዓለም አቀፍ የፖለቲካ መድረክ ላይ ለተወሰኑ ሳምንቶች ሲተችበት ስለነበረው ስለ ፕሬዚደንት ኦባማ ጉብኝት እናንሳ። እርሶም ተከታትለውታል የሚል ግምት አለ። ባለፈው ወር አግራችን ኢትዮጵያ ባለም አቀፍ የዜና አውታሮች ስትዘገብ ሰንብታለች። የፕሬዝዳንቱ ኦባማን ጉብኝት አስመልክቶ ታላላቅ የሚዲያ ተቋማት ጉብኝቱን ከመንቀፍ አንስቶ በጉብኝታቸው ሴሬሞኒዎች ላይ ፕሬዝዳንቱ ስለተናገሩት ንግግር የተለያዩ ትችቶች ሰንዝረውበታል። የሰብአዊ መብት ተሟጋች ድርጅቶች ጉብኝቱ ለዲሞክራሲ ንቀት ያሳየ፣ የአሜሪካንን የሰብአዊ መብት እይታ ባዶነት ያረጋገጠ ነው ሲሉ አጣጥለውታል። የአሜሪካ ጥቅምና ፍላጎት ከኢትዮጵያ ሕዝብ መብትና ነጻነት በላይ ነው ብሎ የሚያምነው የአሜሪካ አስተዳደር አገርና ብሔራዊ ክብርን ለሚሸጠው የትግሬ ወያኔ አገዛዝ የሞራል ድጋፍ ሰጥቷል። ይህ ሁኔታ በኢትዮጵያዊ ጽኑ የነጻነት ማንነት ትግል ላይ ያለው ተጽዕኖ ምን ያህል ነው ይላሉ? አመሰግናለሁ። ወደ ጥያቄያችን ገብተናል። ሻምበል ይቀጥሉ።
አመሰግናለሁ። በቅድሚያ በስዊድን የኢትዮጵያ አንድነት ሬዲዮ በተከታታይ እናውቀው እንድናካፍል ነጻ ሚዲያ ሆናችሁ እየሰጣችሁ ስላለው እድል በቀድሞ የኢትዮጵያ የጦር ኃይሎች እና የፖሊስ ሰራዊት ዓለም አቀፍ ማህበር ስም እና ዲን በራሴ ስም በእውነት ከልብ አመሰግናለሁ። ከዚህ በተጨማሪም በዚህ አጋጣሚ በመጠቀም የኢትዮ ፓትሪዮት ድረገጽ አዘጋጆችም የማህበራችንን ድረገጽ ሊንክ በድረገጻቸው እንዲወጣ በመፍቀድ የምናስተላልፈውን መልእክቶች እንደዚሁና ቃለ መጠይቆች ያለምንም ተጽዕኖ ነጻ በሆነ መንገድ በድረገጾቻቸው ላይ መልእክታችንን እንድናስተላልፍ ለሚያደርጉልን ያልተቋረጠ ትብብር አሁንም በማህበራችንና በራሴም ስም ላመሰግን ወዳለሁ። እንደዚሁም ደግሞ እንግዲህ በስዊድንና በመላው ዓለም የሬዲዮ ፕሮግራማችን ተከታታይ ለሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በዚህ አጋጣሚ እንኳን ጾመ ልጓሙን ለመፍታት አበቃችሁ።
አሜን።
እንግዲህ የቀረበው ጥያቄ ሰፋ ያለ ነው። በተቻለ መጠን አሳጥሬ ለመመለስ ነው የምሞክረው። ወንድሜ እንዳልከው የፕሬዚደንት ኦባማ ጉብኝት ብዙ ተቃውሞን አስነስቶባቸዋል። ነገር ግን የአሜሪካ መንግስት ግልጽ አቋም አለው። የአሜሪካ መንግስት ሁልጊዜም የሚያስቀድመው የአሜሪካንን መንግስትና ህዝብ ጥቅም ነው። ይህም በተለያየ ጊዜ ያው ገልጸውልናል። ሰብአዊ መብት በሁለተኛ ደረጃ ነው የሚቀመጠው። እና ይሄ ዩናይትድ ስቴትስም ሆነ የተለያዩ ሀገሮች የማራውያን ሀገሮች አቋም ነው። ማልዋት ዞቻቹ መታስተውሱ ከሆነ ቪኪ ሃድልሰን ባንድ ወክ ላይ ገልጸዋለች ይሄ ጥያቄ ቀርቦ የአሜሪካ መንግስት የሚያስቀድመው ሰብአዊ መብት ሳይሆን የአሜሪካንን ህዝብና መንግስት ከመን እንደሆነ ገልጸዋል። ስለዚህ በዚህ ላይ ተመስርተው ነው ስራቸውን የሚሰሩት ማለት ነው። የፕሬዝዳንቱን ጉብኝት በሚመለከት ፕሬዝዳንቱ የሚያደርጓቸው ጉብኝቶች ሁልጊዜም ቢሆን ከአንድ አመትና ከዛም በላይ ቀደም ብለው ፕላን የሚደረጉ ጉብኝቶች ናቸው። አንዳንድ የሀገሪቱ አላይ የሆኑ መሪዎች ላይ የሞት ወይም የተለያየ የተፈጥሮ አደጋዎች ካልደረሱ በስተቀር ብዙዎቹ ጉብኝቶች ቀደም ብለው ፕላን የሚደረጉ ናቸው እና የፕሬዝዳንቱም ወደ ኢትዮጵያ መሄድ ከአንድ አመት በፊት ፕላን የተደረገ ነገር ነው። ዋናው እንደውም ኢትዮጵያ ለመጎብኘት ወይም ደግሞ ወደ ኬንያ ለመሄድ ሳይሆን በሚደረገው የአፍሪካ አንድነት ድርጅት ስብሰባ ላይ ለመገኘት ነው። የኬንያው እና የኢትዮጵያው ግን እግረ መንገድ የተደረጉ ነገሮች ናቸው። ፕሬዚደንቱ በተለይ ቻይና በአፍሪካ መካከለኛው ምስራቅ በኤስያ እና በደቡብ አሜሪካ ኢኮኖሚውን እየተቆጣጠረች በመሄዷ በተለይም በአፍሪካ ላይ ሰፊ ትኩረት በመስጠት እስከዛሬ ድረስ ሁላችሁም እንደምታውቁት ከቻይና የገንዘብ እርዳታዎችን አታደርግም። አሁን ግን የገንዘብ እርዳታዎችን በማድረግ በተለይ በአፍሪካ ላይ ከፍተኛ ትኩረት በመስጠት ቻይና ያሏትን ቀላልና መካከለኛ ኢንዱስትሪዎች በሙሉ ወደ አፍሪካ ለማዛወር ከፍተኛ እቅዶችን አውጥታለች እና በአብዛኛው በሃይቴክ እና በወታደራዊ መሳሪያዎች ላይ ብቻ ትኩረት ለማድረግ ነው የወሰነችው። ይህ በመሆኑ አፍሪካ ያላት የተፈጥሮ ሀብት ርካሽ ጉልበት በመመዝበር እንግዲህ ቻይና ያንን አድርጋለች። አሁን በቅርቡም ደግሞ እንደምትሰሙት ከዛም አልፎ ቻይና ከ10,000 በላይ የሚሆኑ ወታደሮቿን ወደ ጅቡቲ አምጥታ አስፈራለች። አሜሪካኖችም ደግሞ ወደ ካምፖ ለሞነር ያላቸውን ሰራዊት እያስወጡ ነው ያሉት። የፈረንሳይም እንግዲህ በዚሁ ሁኔታ ላይ እንደዚሁ አንዳንድ ያደረጓቸው ያሉት ነገር አለ። እንደምታውቁት ጅቡቲ ከየትኛውም ሀገር ጋራ ጦርነት ውስጥ ያደለችም ከኢትዮጵያም ችግር የላትም። ሶማሊያም ችግር ቢኖርም ሶማሊያ አሁን መዋጋት የምትችልበት አቅም ላይ አይደለም ያለችው። ከኬንያም ጋራ ችግር የለባትም። ይሄ ሰራዊት ወደ ጅቡቲ 10,000 ሰራዊት የገባበት ምክንያት አለው። የአሜሪካም ሆነ ምዕራባውያን መንግስት ያውቁታል። በኢትዮጵያም እየተደረገ ያለ ድርጊት አለ እና በአጠቃላይ ከዚህ ጋር በተያያዘ ሁኔታ ፕሬዝዳንቱ በአንድ ድንጋይ ብዙ ወፎችን ለመምታት እንደሚደረገው ሁሉ በዛ አጋጣሚ ተጠቅመው የአሜሪካን መንግስት ተቋም ለአፍሪካ ሀገሮች እና መሪዎች ለማሳወቅና በዛው አጋጣሚ ተጠቅመው ውይይቶችን ለማካሄድ ነው ሄዱት። አሁን ወያኔ የፕሬዝዳንት ኦባማን ጉብኝት ልክ የኢትዮጵያ ኢኮኖሚ ስላደገ ኢትዮጵያ ባለም ትኩረት ማገኘች ከዛ ተነስተው እንደሄዱ ለማድረግና ለፕሮፓጋንዳ ቅስቀሳ በሚያመች መልኩ ነው እያቀረቡት ያለው። እውነቱ ግን ከዛ በተቃራኒው ነው። ስለዚህ የፕሬዝዳንቱ ጉብኝት ተቃውሞ ገጠመውም አልገጠመውም ኦልሬዲ በአሜሪካ መንግስት የታቀደ ፕላን ስለሆነ መሄዳቸው ማይቀር ስለነበር ሄደዋል። ይሄ ማለት ግን በየአቅጣጫው የቀረቡትን ተቃውሞዎች ከግምት ውስጥ አላስገቡትም ማለት አይቻልም። የነሱን የራሳቸውን ጥቅም ማስጠበቅ እንደተጠበቀ ሆኖ ያለውንም ተቃውሞ ከግምት ውስጥ በማስገባት አሁን ወያኔ በይፋ ያልገለጸልንም ወያኔ ራሱ ስርዓቱ በውስጡ ብዙ ችግር ያለው በመሆኑ የዩናይትድ ስቴትስ መንግስት በምስራቅ አፍሪካ ውስጥ ስቴቢሊቲ እንዲኖር ስለሚፈልጉና ያሁኑ የወያኔ አካሄድ ደግሞ ስቴቢሊቲን የማያመጣ በሀገሪቱም ከፍተኛ ቀውስና ህዝባዊ አመጽ እንደሚነሳ ከኛ በላይ መረጃው ስላላቸው ያውቁታል። ስለዚህ እዛ በመሄድ በእርግጥ ያው በሀገሮች መካከል የዲፕሎማሲ ቋንቋዎች አሉ ወደዛ ሀገር ይሄዱ እነሱ ያስቀመጡት መንግስት በአደባባይ ይቃወማሉ ማለት አይቻልም። ስለዚህ በአደባባይ ላይ የተናገሩት መልእክት አለ ለኢትዮጵያም ሆነ ለሌሎችም የአፍሪካ ሀገሮች ትምህርት በሚሰጥ መልኩ። ዳት ሴም ታይም ደግሞ ያው እያወቁትም ቢሆን በኢትዮጵያ ውስጥ ዲሞክራሲ እንዳለና ዲሞክራሲያዊ በሆነ መንገድ ወያኔ እንደተመረጠም ጠቅሰዋል። ይሄ በላይ ላይ ያስቀምጡት እንጂ በውስጥ ግን በተደረጉት ስብሰባዎች ከዚህ የተለየ ሁኔታዎች ነው የነበሩት ሁኔታዎች ወያኔንም የሚያስደስቱም አልነበሩም። የፕሬዝዳንቱን ጉብኝት ወያኔም አይፈልገውም ነበር። ምክንያቱም ወያኔ በቅርብ ጊዜ ውስጥ የተከናወነ ያሉ ጉዳዮች አሉ። በተለይ ከቻይና ጋራ በተያያዘ መንገድ ብዙ ውስብስብ ነገሮች አሉ። አሁን በዚህ ፕሮግራም ላይ ጀምሬ የማልጨርሳቸው ነገሮች እና እነዚህ ሁሉ ነገሮች አሉ። ተቃውሞ ነበር። ፕሬዚደንቱ የአሜሪካን መንግስት ጥቅም ነው የሚያስከብሩት፣ ጥያቄ የለውም። ነገር ግን የአሜሪካን መንግስት ጥቅም ደግሞ እንዲከበር፣ ዘላቂ ጥቅሟ እንዲከበር ለረጅም ጊዜ ስለሚፈልጉ ወያኔ የሚያደርገውንም ነገር እንዳልወደዱና በወያኔ መንግስት ላይ ተጽዕኖ እንዳደረጉ ነው። በተለይ ካሉት መረጃዎች እንደምንረዳው ከፕሬዚደንቱ ጋራ በተደረገው ዝግ የወያኔ ባለስልጣን ስብሰባ ጋራ ብዙ ወያኔን የሚያስደስቱ ነገሮች እንዳልተከናወኑ ነው ማለት ነው። እና አሁን ነው ምን ያህል እንደመለስኩ ጉዞው ተቃውሞ ገጥሞታል። ከዋሚውን ከግምት ውስጥ አስገብተውታል። የራሳቸውንም ጥቅም አስቀድም በሚያስቀድም ሁኔታ መስቴን የሚሉት ነገሮች ሐሳብ ሰጥተዋል። እንደውም ፕሬዚደንቱ ከመሄዳቸው በፊት በቀጭን ትዕዛዝ ያሰሯቸውንም ሰዎች መፍታት እንዳለባቸው ተገልጾ በዛ አማካኝነት የተፈቱ የቀሩትንም ደግሞ ተራ በተራ እንደሚፈቱ ቃል ገብተዋል እና እንደሚፈቱም ይስማኛል። ከዚህ ውጭ ባለው ሁኔታ ግን ወያኔ ቀረበው ነገር በሙሉ ይቀበላል ወይ የሚለው ነገር አውይና ወዛጋቢ ነው። የፕሬዝዳንቱ ምክርም ሆነ ማንኛውም ነገር ቦታ ተሰጥቶት ለኛ በሚጠቅም መልኩ ይሆናል የሚለውም ጉዳይ እንደዚህ አጣያቂ ነው። የአሜሪካ መንግስት ጥቅማቸውን ለማስጠበቅ ችግር የሚፈጥርባቸው አካሄድ ካለ ከዚህ በላይ ገፍተው ይሄዳሉ የሚለውም ጉዳይ አጣያቂ ነው። እና በጣም ወሰብሰብ ያሉ ሁኔታዎች ናቸው ያሉት። በተለይ በአሁን ሰዓት ወያኔ እየተከተለ ያለው ፖሊሲ አሳሳቢ ነው። ምን ያህል እንደማብራራው አላውቅም፣ ምክንያቱም ብዙ ወደ ውስጥ ከገባሁበት አስቸጋሪ ነው። በተለይ ከቻይና ጋር ያለው ሁኔታ በተለይ ወያኔ የመጨረሻውን ግቡን አላማውን ከግቡ ለማድረስ ማለትም ታላቋን ትግራይ ለመፍጠር ዝግጅቴን ጨርሻለሁ እና ምንም አይነት አገሪቱን ዲስስታብላይዝ የሚያደርግ ነገር የለም የሚሉ ነገሮችን እየሰራ፣ በሌላ በኩል ደግሞ ኢትዮጵያን ቆራርጦ የመሸጥና የማፈራረስ ሂደት ደግሞ በስፋት የቀጠለበት ሁኔታ ነው ያለው። በተለይ በአማራው ህዝብ ላይ ኢትዮጵያዊ ሆነው በአማራ ህዝብ ላይ ከፍተኛ ጥቃቶችን ወንጀሎችን እየፈጸመም እያስፈጸመ ነው ያለው እና እነዚህን የመሳሰሉ ጉዳዮች ናቸው እንግዲህ ያሉት።
መልካም። እስኪ ወደ ቀጣዩ ጥያቄ ልግባ። እርሶ ስላሉበት ማህበር ጉዳይ ስለ ቀድሞ የኢትዮጵያ ጦር ኃይሎች ዓለም አቀፍ ማህበር ዙሪያ አለ ስለሚባለው ዝግብ ወይንም ውስጣዊ ቅራኔ እናንሳ። በማህበሩ ውስጥ አለመግባባት አለ ይባላል። ማህበሩ በይፋ ስለ ውስጣዊ ችግሩ የሰጠው መግለጫ የለም። ከአንዳንድ ምንጮች እንደሚዘገበው ከሆነ ግን ቅራኔውን በዋነኛነት ከግንቦት ሰባት ጋር ያያይዙታል። እርሶ በአመራር ላይ ስላሉ በጉዳዩ ዙሪያ ከእርሶ የበለጠ ሊያስረዳ የሚችል ስለሌለ ግልጽና ሐቀኝነት በተመላበት መልክ ስለ ተከሰተው ችግር ገለጻ ቢያደርጉልን። ከዚሁ ጋር በማያያዝ የማኅበሩ ድረ ገጽ ሙሉ በሙሉ ዲዛይኑ ስለተለወጠ ይህም ከክፍፍሉ ጋር የተያያዘ ነው ወይ? በአጠቃላይ ማኅበሩ ምን እያደረገ ነው የሚለውን ማብራሪያ ቢሰጡበት አመሰግናለሁ። ሻምበል
አመሰግናለሁ። ይህም በሚመለከት በተለያዩ አጋጣሚዎች ገልጸዋል። አሁንም ይህ አጋጣሚ ካለ በደንብ አድርገን አስረግጠን ክሊር ለማድረግ ፈልጋለሁ። በማህበራችን ውስጥ ውዝግብ የለም። የነበረው ማህበራችን ከማቋቋማችን በፊት በነበረው ሂደት ነው። ማለት ማህበሩ ለማቋቋም በተነሳንበት ጊዜ ማህበሩን ለማቋቋም ጊዜያዊ አሰባሳቢ ኮሚቴ አቋቁመን ነበር። ይህን ስናደርግ ያው ግንቦት ሰባቶች ይህንን በመረዳት ይህንን የጀመርነውን ማለትም የቀድሞ የኢትዮጵያ ጦር ኃይሎችና የፖሊስ ሰራዊት ዓለም አቀፍ ማህበርን ለማቋቋም የጀመርነውን እቅድ የራሳቸው አድርጎ ለመውሰድ የቀድሞ ጦር ማለትም ምድር ጦሩ፣ አየር ኃይሉ፣ ባህር ኃይሉ እና የፖሊስ ሰራዊቱ በእጄ ነው፣ ይህን ያህል ኃይል አለኝ ብሎ በስማችን ለመነገድ እና በዚህም ስም የገንዘብ ማሰባሰቢያቸው ለማድረግ ብሎም የድርጅታቸውና የሻዕቢያ አገልጋይ ሊያደርጉ ስለተነሱ ይህንን ማህበር ለማቋቋም ስንጀምር ወደ 5 የሚሆኑ የግንቦት ሰባት አባላት የሆኑ የቀድሞ የመከላከያ ሰራዊት አባላትን በመሀላችን አስርገው በማስገባት የፈጠሩት ችግር ነበር። ያውም እኛ ማህበሩን ለማቋቋም ስንነሳ ያው ማንኛውም የማህበራችን አባል የፈለገው የፖለቲካ ድርጅት ወይም የሲቪክ ድርጅት አባል መሆን ይችላል፣ ይሄ መብት ነው እና የፖለቲካ ድርጅት አጀንዳቸውን ወደ እኛ እስካላመጡ ድረስ በሚል ተስማምተን እነዚህ ከግንቦት 7 አስርጎ ያገባቸው መኮንኖች ጭምር ሳይቀሩ ተስማማን እና በዚህ መሰረት እንግዲህ በዚህ ተስማምተን ከነዚህ ግንቦት 7 አስርጎ ካስገባቸው መኮንኖች ውስጥ አንዱ ለሻለቃ ማረግ ያላቸውን ያው ምንም አሁን በሲቪል ዓለም የምንኖር ሲቪሎች ብንሆንም በቀርሞ የሰራዊታችን ደንብ መሰረት ሲኒየርነታቸውን አይተን ጊዜያዊ አሰባሳቢ ኮሚቴውን በጊዜያዊ አሰባሳቢነት ኮሚቴው እንዲመሩ መረጥናቸው። በሁለተኛም ደረጃም ላይ ደግሞ ኋላ ላይ ከ30 አመት በላይ የማውቀው እንደዚሁ የሻለቃ ማረግ ያለው ጓደኛ የነበረው እሱም እንደዚሁ ግንቦት 7 አባል ነው። በመከተልነትና ሌላ ደግሞ የሻምበል ማረግ ያላቸውን መኮንን በዋና ጸሐፊነት እኔም ደግሞ እንግዲህ የፐብሊክ ሪሌሽን በመሆን ይሄ ጊዜያዊ ኮሚቴ ውስጥ ስራዎችን ጀመርን። በዚህ ላይ ሁሉ ነገር ከተከናወነ በኋላ ወዲያውኑ በሚስተር ግንቦት 7 እነዚህን የግንቦት 7 አባላት የሆኑትን መኮንኖች በመጥራት አንደኛ ይሄንን እንቅስቃሴ ወደ ግንቦት 7 ለማስገባት ሁለተኛም ደግሞ ዞሮ ዞሮ ያው የኃይል አለን ለማለት ለሚፈልጉት የፕሮፓጋንዳ ስራ ሊጠቀሙበት ስለፈለጉ ከነሱ ጋር ተያይዘው አጀንዳ ይዘው የሚከተለው ቀን ብቃሉ። ይሄው ምንድነው አንደኛ ግንቦት 7 ጠንካራ ድርጅት ስለሆነ ግንቦት 7ን መደገፍ አለብን። ያ አባሎች አይደለንም ግን ግንቦት 7ን በግዴታ መደገፍ አለብን። ሁለተኛ በይፋ ስር የተቋቋመው የሰራዊቱ ድምጽ የሚለውን የሬዲዮ ፕሮግራም የኛ ልሳን አድርገን መቅረብ አለብን። ሶስተኛ ሻቢያ እንዳትሉ ካሁን በኋላ ኢትዮጵያ ነጻ የምትወጣው በሻቢያ በኩል ገብተን ተዋክተን ነው ሻቢያ ኢትዮጵያን ተሳይ ያመጣል ወዘተ የሚል የግንቦት 7 አጀንዳ ይዘው መጡ። በእኛ በኩል ደግሞ አንድ የሀገር መከላከያ ሰራዊት ከህዝብ አብራቆቱ የሀገር ዳርንበር የሚያስከብር ሰራዊት እንጂ የአንድ መንግስት ቅም ማስከበሪያ ወይንም የአንድ የፖለቲካ ድርጅት ዘበኛ አይደለም እና ይሄንን በሚገባ ታውቃላችሁ። ዛሬም ጠላቶቻችን የደርግ የተፋ ያሉ ሲጠሩን አልነበርንም ይላል ስናስረዳ አሁን ደግሞ እናንተ ስለምን ስትሉ ነው የግንቦት 7 ላይ ሻቢያ ሎቤ ልታደርጉት የተነሳችሁ? ሁለተኛ የሰራዊቱ ድምጽ የሚባለው የትኛው ሰራዊት? እኛ የማያሳፍር የምንኮራበት የኢትዮጵያ የመከላከያ ሰራዊት ወይንም የኢትዮጵያ የጦር ኃይሎች የሚል ስም ነው የነበረን። አሁን ደግሞ እድሜ ለወያኔና ለሻቢያ የቀድሞ የሚል ተጨምሮበት የኢትዮጵያ የመከላከያ ሰራዊት ነው የሚባለው እና ለምን የኢትዮጵያ የሚለው ተነሱ የማናውቀው ሰራዊት የሰራዊቱ ድምጽ የሚል ልሳን አስፈለገ በሚል ተቃወምን። ሶስተኛ ብረሙ እንደዚሁ የኢትዮጵያና የኤርትራ ህዝብ ጭምር ጠላት የሆነው እኛንም ሆነ ኤርትራን ለዚህ ውርደትና ውድቀት ያበቃ ወያኔን በአምሳሉ ጠፍጥፎ ሰርቶ ለዚህ ያደረሰ ጀግኖች አርበኞቻችንን በ10000 የሚቆጠሩ የቀድሞ የኢትዮጵያ መከላከያ ሰራዊት አባሎችን አስሮ ከኤርትራ ያሰቃየ የሚገድል ገንታዩን ባደ ድርጅት ጋራ ሰማይ ዝቅ ቢል መሬት ከፍ ቢል አብረን አንቆምም። ይሄ ኢትዮጵያ ወይንም ሞት ብለው ለዛች ሀገር ምትክ የሌለው ህይወታቸውን ከፍለው በዛ የሆኑት ወንድሞቻችንና አቶቻችን መስዋዕትነት ላይ መረማመድ ነው ክህደት ነው እና አሁን ሻቢያ አጥሮ በመድረስ ይወል በሚያሰቃያቸው ወንድሞቻችንና አቶቻችን ሰቆቃ ላይ መቀለድ አንችልም እና ይሄን አታስቡት የሚል አቋም ይዘን ቀረብን። በመጨረሻም ደግሞ በእኛ እምነት ሻቢያና ወያኔም አንድ ናቸው የሚል ነበር። በነሱ በኩል ግን ያን ሊቀበሉ ስላልፈለጉ ያው ብዙ ውዝግቦች ውስጥ ገባን። በመጨረሻ ላይ ግን ምን ፈታው ሆኖ ስላላገኘ ነው እንግዲህ ያው ሲም ጉዳይ ወደ ኮንፈረንስ ኮል ለቀሩትን አባሎች አሳትፈን ተነጋግረንበት አቋም እንወስዳለን የሚል አሁንም በዚህ ጊዜያዊ ኮሚቴ ውስጥ ወሰንን እና ኮንፈረንስ ኮሉን ጠርተን ለማነጋገር ስንሞክል የዚሁ የግንቦት 7 የወከላቸው ሻለቃ በመጀመሪያ የማህበራችን ዋና ጸሐፊ ሆኑትን በኮንፈረንሱ ላይ አገዱ። ቀጥሎም ደግሞ እኔን እንደዚሁ በሚቀጥለው ስብሰባ ላይ እንዳልሳተፍ በማገድ የራሳቸውን አጀንዳ ይዘው ማራመድ ጀመሩ ማለት ነው። እና በዚህ የተነሳ ሁኔታውን የቀረነው አባላት ገምግመን ተነጋግረን ነገሩ እንደማያዋጣ ስናውቅ የራሳችን መተዳደሪያ ደንብ አርቅቀን ሜይ 28 2014 የቀድሞ ኢትዮጵያ የጦር ኃይሎችና የፖሊስ ሰራዊት ዓለም አቀፍ ማህበር በሚል አቋቁመን በዛ ነው እንግዲህ የጀመርነው ማለት ነው። እና የነበረው ውዝግብ ያ ነው። ይሄንን ማህበራችን ለማቋቋም በነበረው ጊዜያዊ ኮሚቴ ውስጥ ዋንስ ግን የማህበራችንን ካቋቋመ የቦርዱ ከተቋቋመ በኋላ በእኛ መካከል ምንም አይነት ውዝግብ የለም እና በዚሁ መልክ ያውጣናቸውን ቅዶች ይዘን እየሰራን ነው የምንገኘው። በእነሱ በኩል ግን ያው መጀመሪያውንም ቢሆን ይሄን እንቅስቃሴ ወደ ግንቦት 7 ቢዘ ማስከፋት የሻቢያሎ ላይ ማድረግ እንቅስቃሴ ነበር። ይህ ባለመሳካቱ ምንም የሚሰሩት ነገር የለም። የኛ የምንሰራቸውን ስራዎች እየተከታተሉ ለማደናቀፍና የስም ማጥፋት ስራዎችን ከመስራቶች ምንም ያደረጉ ያሉት ነገር የለም። እና ይሄ ነው በዚህ በማህበራችን በኩል የነበረው ሁኔታ። ሌላው የነበረውን ልዩነት ይፋ አላደረጋችሁም ለሚለው በዌብሳይታችን ላይ በስፋት ተንትነን የተፈጠረ ችግር ምን እንደሆነ አስቀምጠናል። አሁንም former Ethiopian Armed Forces Worldwide የሚለው በኋላ መጣበታለሁ። domain ስሙ ብዙ ሰዎች የረዘመ አስቸገረ ስለተባለ በማሳደር ethioveterans.com ethioveterans.com በሚል እዛ ላይ በአዲስ መልክ አዘጋጅተነዋል። እዛ ውስጥ ገብታችሁ ልዩነታችን ምን እንደሆነ በወቅቱ የተጠናቸው ሰፋ ያሉ ማብራሪያዎች እዛ ላይ ይገኛሉ። ከዚህም በተጨማሪ በኮንፈረንስ ኮላችን ላይ በዚህ ጉዳይ ላይ በወቅቱ ተነጋግረንበት ተወያይተንበት አቋም ወስደን የውሾን ነገር ያነሳ ውሾ በሚል በዛ ጉዳይ ላይ ደምድመን ወደ ስራችን ላይ አተኩረን በዛ መልክ ነው የተንቀሳቀስን ያለነው። ሌላው ይሄ ዌብሳይቱን በሚመለከት ተቀየረው ከዚህ ጋራ በተያያዘ ሁኔታ ነው የሚል ጥያቄ ተነስተዋል። ዌብሳይታችን ቀደም ሲል ፕሮፌሽናል የተሰራም አልነበረም። ለጊዜው አንዳንድ ነገሮችን በዛ ላይ ለማውጣት በሚያመቸን መልክ ነበረ ያደረግነው እና ስቴሽነሪ ነበር ብዙ ጊዜ አክቲቪቲ የነበረው በዚህ በፌስቡክ ላይ ነበር። እና ይሄንን ሁኔታ የግድ መቀየር ስለነበረብን አንደኛ ፕሮፌሽናል በሆነ መንገድ መሰራት ስለነበረበት፣ ሁለተኛ ቀደም ሲል እንደተጠቀስኩት የዶሜን ኔሙ ስለረዘመ ብዙ ሰዎች ስላስቸገራቸው ያንን ማሳጠር ስለነበረብን ethioveterans.com ብለን ቀየርነው። ስሙ ግን አልተቀየረም። አሁንም former Ethiopian Armed Forces Worldwide ነው የሚለው ስትገቡ። አርማውም የቀየርነው ነገር የለም። ከዚህ በፊት የነበረውን አርማ በስፋት በሚታወቀው ይሄ ወርቃማ መደብ ባለው በዛ መልክ ስለወጣ ነውና ዌብሳይቱን ለማሳመር ከለሮቹ ስለተቀያየሩ ነው እንትን የተባለው። ከዚህ በተጨማሪ የዌብሳይት ቋንቋ እንዳይሆን የተለያዩ አፈዲት ሰዎች እኛ ጋር ሲመጡ እኛ ጋር ያለውን ጉዳይ ብቻ አይተው ነበር የሚወጡት። አሁን ግን ወደ ድረገጻችን ሲመጡ በተቻለ መጠን በርካታ ሊንኮችን አዘጋጅተን እኛም ጋር መጥቶ ድረገጹን የሚጎበኙ ሰው ወደ ፈለገው ቦታ መሄድ የሚችልበትን ሁኔታም ፈጥረናል ማለት ነው። እና ከዚህ በፊት በዋና ጸሐፊያችን አማካኝነት ነበረ የድረገጹ አድሚኒስትሬት የሚደረገው። እሳቸው ሪዛይን ስላደረጉም አሁን ፕሮፌሽናል የሆነ ባለሙያዎችን ይዘን እንግዲህ በዛ መልክ እየሰራን ያለ ነው። አሁንም አንደር ኮንስትራክሽን ያለው ብዙ ምናሻሽላቸው ነገሮች አሉ። በዚህ መልክ ነው እንግዲህ የዌብሳይቱ ዲዛይን የተቀየረው እንጂ ከሌላ ምንም አይነት ግንኙነት የለውም። ምናልባት እንግዲህ በተሟላ መልክ ካልመለሱ
መልካም። ግን ከዚሁ ጋር ያያይዘ ሻምበል እነኚህ ግለሰቦች ከድርጅቱ የወጡት ሌላ የራሳቸውን ድርጅት መስርተዋል ወይንስ እንደዚሁ እንደወጡ እዛው እንደተጠቃለሉ ነው የቀሩት? እቺን ብቻ ክሊር ያድርጉልኝ።
በጣም ጥሩ። እነዚህ መኮንኖች ያው የግንቦት 7 አባላት ነበሩ። አላማው ይሄንን ስካፌ ወደዛ መሰር ነበር። ብዙ ሙከራዎችን አድርገዋል። ነው በጁላይ ላይ ግንቦት 7 ፋይናንስ አድርጎ ቬጋስ ላይ ነው ያቋቋሙት። ነገር ግን ተከታይ ማግኘት ስላልቻሉ እና ምንም ስራ መስራት ስላልቻሉ just ድርጅቱ በሚሰጣቸው መመሪያ መሰረት እኛ የምንሰራውን ስራ ማሰናከል የስም ማጥፋት ስራዎችን ከመስራት ባለፈ ምንም የሚሰሩት ነገር የለም። እና እነዚህ ሰዎች አሁንም በግንቦት 7 ውስጥ የተለያዩ ስራዎች እየተሰጧቸው የሚሰሩ የድርጅቱ አባላት ናቸው። ብዙዎቹም ደግሞ በገንዘብ ተቀጥረው የሚሰሩ ናቸው። ለምሳሌ የሰራዊቱ ድምጽ የሚለውን ፕሮግራም የሚያከናውኑ መኮንን ሻለቃ በደሞዝ ተቀጥረው ትሬኒንግ ተሰጥቷቸው ሻለቃ አብርሃም ታከለ ይባላሉ። በግንቦት 7 ስማቸው ናደው ተስፋ የሚባሉ መኮንን ናቸው። እኚህ መኮንን ስራቸው እንግዲህ ቅዳሜ የሰራዊቱ ድምጽ የሚል ፕሮግራም አዘጋጅተው ከግንቦት 7 እና ከሻቢያ የሚሰጠውን ፕሮግራም የሚመሩ ሰው ናቸው። በዚህ መልክ ነው እንግዲህ ስራዎችን እየሰሩ የሚገኙት።
መልካም ሻምበል፣ በቂ ማብራሪያ ነው። በቀጣይ ደግሞ ወደ ሰሞኑ የፖለቲካ የሚሊተሪ ግርግር እናንሳ እስኪ። የትግሬው ያኔ አምባገነናዊ አገዛዝ እያደረሰ ያለውን ግፍ፣ መከራ፣ ስደት፣ ርዛት ሞት ለማስቆም የክተት አዋጅ የሚያሰሙ ተቃዋሚ ድርጅቶች ተበራክተዋል። ብረት አንግበናል ብለው መግለጫ ከሚሰጡት ውስጥ አብዛኛዎቹ ወይንም በሙሉ የትግሬ ወያኔ አምሳያ የተደራጁ ናቸው። ከቅርብ ጊዜ ወዲህ ደግሞ በዳያስፖራው ተደራጅቻለሁ የሚለው ግንቦት ሰባት ከአርበኞች ግንባር ጋር በመሰረተው ግንባር ወደ አርበኝነት ተሸጋግረናልና የኢትዮጵያ ሕዝብ ተከተለን እያሉ ነው። ይህንን ጥሪ የሚያሰማው ግንባር ከሻቢያ ጋር አብሮ ይሰራል። ከሻቢያ ጋር ሽርክና የገባው ግንቦት ሰባት የያዘው አቋም ከኢትዮጵያዊ ወገን ጋር ቅራኔ ውስጥ አስገብቶታል። እስቲ በዚህ ላይ የእርስዎን ግንዛቤ ቢያጋሩን አመሰግናለሁ።
ለዚህ ጥያቄ አጭር መልስ የለውም። ትንሽ ሰፋ ያለ ግንዛቤ እንዲኖር ምን አሁን ቀደም ሲል የተጠቀሱት የተለያዩ እንቅስቃሴ እናደርጋለን የሚሉት ኃይሎች በምን ሁኔታ ላይ እንዳሉና በተለይ አሁን ግንቦት ሰባት ጦርነት ገጥም ያለው ስለሚል ስለ ግንቦት ሰባት ትንሽ መሰረት ያለው ነገር ባሲስ ደስ ይለኛል። በቅድሚያ በተለያዩ ቦታዎች ያለውን የወያኔን ስርዓት ለመጣል የተለያዩ ድርጅቶች አንዳንዶቹም ደግሞ የነጻ ኢትዮጵያን ነጻ ከማውጣት ይልቅ የአውራታችንን ነጻ እናወጣለን በሚል የሚያደርጉት እንቅስቃሴ አለ። በየቦታው በተለይ አሁን በጎንደር አካባቢ በተለይ በወያኔና በሱዳን መንግስት መሬታቸውን የተነጠቁ ኢትዮጵያውያን በዚህ ቁጣ የተነሳ መሳሪያዎችን በማንገብ በመሸፈት አንዳንድ የሚያደርጓቸው አክቲቪቲዎች አሉ። በሌላም ቦታዎች ላይ እንደዚሁ የተለያዩ ኢትዮጵያውያኖች ይህን ስርዓት ለመታገል በተበታተነ መልኩ የሚያደርጉት እንቅስቃሴ አለ። ከዚህ ውጭ በተሟላ መልኩ ሁሉም ተሰባስቦ በአንድ ላይ ሆኖ ወያኔን ለመታገል የሚደረገው ኦፕሬሽን የለም፣ በተበታተነ ሁኔታ አለ እና ይህም በዚህ ልመልሰው። ይሄ የግንቦት ሰባትን በሚመለከት ግን ትንሽ በደንብ መሰረት ማስያዝ የሚያስፈልግ ይመስለኛል። ምክንያቱም በዚህ በሚደረገው የጸረ ወያኔ ትግል ለነጻነታችን በመናደርገው ትግል ግንቦት ሰባት ትልቅ ደንቃራ ድርጅት ሆኖ ነው የሚገኘው እና ይህንን ድርጅት ትንሽ ስላለው ሁኔታ ድርጅቱን በሚመለከት ማስጨበጥ ፈልጋለሁ። በመጀመሪያ ደረጃ ግልጽ ማድረግ የምፈልገው ነገር እኔም ሆንኩ ማህበራችን፣ ሌሎችም ኢትዮጵያውያን ሀገራዊ አጀንዳ ያላቸው የፖለቲካ ድርጅቶች፣ የሲቪክ ድርጅቶች በየቦታው ስለ ግንቦት ሰባት ተግባር እያጋለጡ ያሉ ኢትዮጵያውያኖች አብዛኛዎቻችን እኔን ጨምሮ እኔ ራሴን ብዬ መናገር እችላለሁ፣ እኔ ከግንቦት ሰባት ጋራ ምንም ጸብ የለኝም። ግንቦት ሰባት ሆነ ግንቦት ዘጠኝ ሆነ ግንቦት ሰይጣን ሆነ ያ መብታቸው ነው።
ትክክል።
የሌላም የፖለቲካ ድርጅትም አላማ ለማሳካት ሲባል አይደለም ስለ ግንቦት ሰባት የሚነገረው። እነ ዶክተር ብርሃኑም ሆነ የድርጅቱን አመራሮች በሙሉ እኔ በግል አላውቃቸው። በኢትዮጵያዊነቴ የሀገሬን ጉዳይ ስለምከታተል ሁላችንም በማህበሩም ሆነ እነዚህ በኢትዮጵያ ዙሪያ የሚሰሩ ሰዎች የሀገራቸው ጉዳይ ስለሚያገባቸው እንጂ ከድርጅቱና ከድርጅቱ መሪዎች ጋር የግል ግንኙነት ያለው ወይም የግል ጸብ ያለው ወይም ከግንቦት ሰባት ጋር የግል ጸብ ያለው ሰው የለም። ግንቦት ሰባት ኢትዮጵያን ነጻ የሚያወጣ ከሆነ ምን አይነት ዜጋ ነው ሀገሩን ነጻ የሚያወጣለትን እንቅስቃሴና ድርጅት የሚቃወሙ? አለም ግንቦት ሰባት አለም ፈረንሳይ መጥቶ ኢትዮጵያን ነጻ የሚያወጣልኝ ከሆነ ከቻልኩ ራሴም ለመስዋዕትነት በማቅረብ ያለኝን ንብረት ሸጬ በሙሉ አገሬ ነጻ እንድትወጣ ፈልጋለሁ እንጂ አገርን ነጻ የሚያወጣ ኃይል የሚቃወም ዜጋ ኢትዮጵያዊ ይኖራል ብዬ በፍጹም አላምንም።
ትክክል።
ይሄ ዛሬ ግንቦት ሰባትን የሚያደርገውን ተግባር ልናጋለጥ የተነሳንበት ምክንያት የሀገራችን ጉዳይ ስለሚያገባን ግንቦት ሰባት የኢትዮጵያ ዋነኛ ጠላት የሆነው የሻቢያ ቅጥረኛ በመሆኑ ነው። ስለዚህ ግንቦት ሰባትን ለምን እንደምንቃወም በጨረሻ ላይ ደግሞ ግንቦት ሰባት በትክክል ምን እያደረገ እንዳለ ለማስቀመጥ ሞክራለሁ። አንደኛ ግንቦት ሰባት መጀመሪያ ግንቦት ሰባት ኋላ ደግሞ አርበኛ ግንቦት ሰባት ተብሎ የሚጠራው ድርጅት በሻቢያ የተቋቋመ በሻቢያ መመሪያና የኢትዮጵያ ጠላቶች በሻቢያ በኩል አድርገው ፋይናንስ አድርገው የሚያንቀሳቅሱት ቅጥረኛ ድርጅት ስለሆነ ነው። ሁለተኛ ድርጅቱ ግንቦት ሰባት የሚመሩት የድርጅቱ የስራ አስፈጻሚ ኮሚቴ አባላትና የማዕከላዊ ኮሚቴ አባላት ተብዮቹ በአብዛኛው ከአንድ ጎሳ የወጡና ቀሪዎቹ የኦነግና የሌሎቹ ገንጣይ ድርጅቶችን የመገንጠል አጀንዳ ይዘው የተነሱ በስውር ለሻቢያ የሚሰሩ ሰዎች የታገሩበት ድርጅት ነው። የድርጅቱ የስራ አስፈጻሚ ኮሚቴ አባላት የሚባሉት ዶክተር ብርሃኑ ነጋ፣ ዶክተር ታደሰ ብሩ፣ አቶ ቸኮል ጌታቸው፣ አቶ አንድነት ኃይሉ፣ አቶ አበራ አዳሙ እነማን እንደሆኑ አሳምረን እናቃለን። አቶ ተስፋዬ ቦጋለ፣ አቶ ኤፍሬም ማዴቦ፣ አቶ ሙሉነ ዮኤል፣ አቶ ናምን ዘለቀ ማን እንደሆኑ ማንን ወክለው እዛ እንደተቀመጡና ሁሉም ከኢትዮጵያዊነት ውጭ ምንም የማያውቀውን ኢትዮጵያዊ የአማራ ብሔረሰብ በጠላትነት ፈርጀው የተቀመጡ መሆናቸውን በመረጃ በተደገፈ ሁኔታ እናውቃለን። ሶስተኛ፣ ድርጅቱ ሙሉ በሙሉ ለፕሮፓጋንዳ እንዲያመቸው የኢትዮጵያን ሰንደቅ ዓላማ እያውለበለቡ ኢትዮጵያ ኢትዮጵያ ይበሉ እንጂ ኢትዮጵያዊነት በውስጣቸው የለም። በማዕከላዊ ኮሚቴ ውስጥ የነበሩትን የአማራ ብሔረሰብ ተወላጅ የነበሩትን ኢትዮጵያውያን በሙሉ በዘዴ ሙልጭ አድርገው አስወጥተዋል። ለአብነት ያህል ጋሻው ካሴን፣ አንተነህ ሙሉነህን፣ መስፍን አማን፣ አገኘው መኮንን፣ ሌላም ብዙ መዘርዘርና መጥቀስ ይቻላል። ምንም ወንጀል ሰርተው ሳይሆን ድርጅቱ ባለው ጸረ ኢትዮጵያዊ አማራ ጸረ ኢትዮጵያዊ አማራ አቋምና በአማራው ላይ ያላቸው ጥላቻ ያላቸውን አጀንዳ ያላቸውን የሻቢያ ቅጥረኞች ድርጅት ስለሆኑ ነው። አራተኛ፣ ድርጅቱ ለሁለት የተከፈለበትን በዚሁ ምክንያት ግንቦት ሰባት የሚለው ነገር የመጣው ወደ ውስጥ ገብተን በምንመረምርበት ጊዜ ይሄ ነው። አምስተኛ፣ ድርጅቱ በግልጽ ኢትዮጵያዊ ሆኖ ተወልዶ አድጎ አርጅቶ ኢትዮጵያዊ ሆኖ የሞተውን የሚሞተውን ሀገሬ ኢትዮጵያ፣ ዛሬ የኢትዮጵያ ሰንደቅ ዓላማ አላማዬ ነው፣ አረንጓዴ ቢጫ ቀይ የኢትዮጵያ ሰንደቅ ዓላማ የኔም ሰንደቅ ዓላማ ነው፣ አንድ ሀገር አንድ ሕዝብ ብሎ ከኢትዮጵያዊነት ውጭ ምንም የማያውቀውን የአማራ ሕዝብ ጨቋኝ ጠላት አድርጎ በሚስጥር ሳይሆን በግልጽ አቋሙ የወሰደ ድርጅት። እዚህ ላይ አንድ ነገር መናገር ፈልጋለሁ። ኢትዮጵያን ኢትዮጵያ የሚያሰኛት በውስጡ ያሉት 80 የኢትዮጵያ ብሔረሰቦች፣ ጎሳዎች፣ ነገዶች በሙሉ ተቆጥረው ነው። ለእኔ ከዛ ውስጥ አንዱም ከጎደለ ኢትዮጵያ ኢትዮጵያ አይደለችም። ግንቦት ሰባት እንግዲህ ኢትዮጵያን ኢትዮጵያ ከሚያሰኙት የኢትዮጵያ ብሔረሰቦች መካከል ሲሶውን ቢያንስ ወይንም አንድ አራተኛውን የሚያክል ህዝብ በጠላትነት ፈርጆ የተቀመጠ ድርጅት ነው። ይሄን በመረጃ መጣበታል። ለዚህም ቀላል ማስረጃ የራሱ የድርጅቱ የራሱን አቋም በሚገልጽበት ርዕስ አንቀጹ ይጋለኝ ማስረጃ ቁጥር 25 2001 ባወጣው ርዕስ አንቀጽ ላይ ግንቦት ሰባት እንዲህ ይላል። እንዳላነበዋለሁ። ከትናንት በስቲያ በባርነት ሲሸጡ ሲለወጡ የነበሩ ጥቁሮች ዛሬ ለአሜሪካ ፕሬዝዳንትነት መመረጥ ከቻሉ በሀገራችን ኢትዮጵያም ለአስር መቶዎች ዓመታት እየተፈራረቀ ሲገዛ የኖረው የአማራ ይላል። እንዲህ ያለ ብዙ ይከተላል። ያንዳንዱን ነገር መተንተን ይቻላል። እደግመዋለሁ። ከትናንት በስቲያ በባርነት ሲሸጡ ሲለወጡ የነበሩ ጥቁሮች ዛሬ ለአሜሪካ ፕሬዝዳንትነት መመረጥ ሲችሉ ወይም ከቻሉ በሀገራችን ኢትዮጵያ ለአስር መቶ ዓመታት እየተፈራረቀ ሲገዛ የኖረው የአማራ ይላል። እነዚህ ሰዎች እንግዲህ ርዕስ አንቀጽ የግንቦት ሰባት ርዕስ አንቀጽ ነው። አንድ ርዕስ አንቀጽ የአንድ ድርጅት አቋም ነው። በግልጽ የአማራውን ሕዝብ በጠላትነት የፈረጀ ነው። እንዴት ነው አንድ ድርጅት በሀገሪቱ ያለውን ኢትዮጵያን ኢትዮጵያን ከሚያሰኙት ብሔረሰቦች አንዱ የሆነውን በጠላትነት ፈርጆ ህብረ ብሔር አጀንዳ አለኝ ብሎ ለኢትዮጵያዊነት የሚቆመው? ስድስተኛ፣ የኢትዮጵያ ድንበር ኮሚቴ ከአንድም ሁለት ጊዜ በመጀመሪያ 24 የሚሆኑ የፖለቲካና የሲቪል ድርጅቶች በጎንደር ክፍለ ሀገራችን በኩል ያው የተወሰደውን የሀገራችን የኢትዮጵያን መሬት ለማስመለስ ኮሚቴው ያቀረበው ዶክመንት 24ቱ ድርጅቶች ተስማምተው ለሱዳን መንግስትና ለተባበሩት መንግስታት ሲፈረም እና ሲላክ ግንቦት ሰባት አሻፈረኝ ነው ያለው። አሁንም ለሁለተኛ ጊዜ ይኸው የኢትዮጵያ ድንበር ኮሚቴ ሌላ ሁለት ተጨማሪ ድርጅቶችን ጨምሮ 26 ድርጅቶች ሀገራዊ አጀንዳ ያላቸው 26 ድርጅቶች በጎንደር ስለተወሰደብን የኢትዮጵያ መሬት ለሱዳንና ለተባበሩት መንግስታት ደብዳቤ ሲጻፍ ግንቦት ሰባት ተጠይቆ አሁንም አሻፈሬ ነው ያለው። ምክንያቱም የግንቦት ሰባት መሪዎች ወያኔ ጥልቀቱ 60 ኪሎ ሜትር ስፋቱ 1000 ኪሎ ሜትር የሚደርሰውን የኢትዮጵያ መሬት ሳይሆን የአማራው የጎንደር ህዝብ መሬት አድርገው ስለሚያውትና ጉዳዩ አይመለከተንም ስለሚሉ ጸረ አማራ ጸረ ኢትዮጵያ አቋም ስላላቸው የወሰዱት አቋም ነው። ይሄማ ባይሆን አጀንዳቸው ጸረ ኢትዮጵያማ ባይሆን ኖሮ የኢትዮጵያ እኛ ኢትዮጵያኖች አያት ቅድመ አያቶቻችን እኮ የውጭ ባዕዳን ሀገራችን ሲመጡ የሀገራችንን መሬት እንኳን አፈር እንዳይወስዱ ጫማቸውን አራግፈው እንዲሄዱ የምናደርግ ህዝቦች ነበር። በምን ይሳብ ነው በኢትዮጵያ ግዛት የሆነው የበጎንደር የሚገኘው መሬታችን በ1000 ኪሎ ሜትር ስፋትና በ60 ኪሎ ሜትር ጥልቀት ተወሰደ ተብሎ ለዚህ ጥያቄ እናቀርብ ሲባል አንድ ህብረብሔር አጀንዳ ያለኝ የሚል ድርጅት የሚቃወሙ ሰባተኛ አሁንም ግንቦት ሰባት እስቲ አብሮ የሚሰሯቸውን ሰዎች እንመልከት። ግንባር ፈጠርኩኝ የሚላቸው ድርጅቶች በሙሉ ኢትዮጵያ ነጻ ከማውጣት ይልቅ ከኢትዮጵያ ራሳቸውን ነጻ ማውጣት የሚፈልጉ የነጻ አውጪ ድርጅቶች ናቸው። ይህንን በዝርዝር መመልከት እንችላለን። ግንቦት ሰባት ግንባር የሚፈጥራቸው ድርጅቶች እነማን ናቸው? የኦሮሞ ነጻ አውጪ ድርጅት፣ የሲዳማ ነጻ አውጪ ድርጅት፣ የአፋር ነጻ አውጪ ድርጅት፣ የኦጋዴን ነጻ አውጪ ድርጅት፣ የጋምቤላ፣ የቤነሻንጉል፣ የትግራይ እንዲህ እያለ የሚቀጥል ነው። ግንቦት ሰባት ከህብረ ብሔር ድርጅቶች ጋር አብሮ ሲሰራ አላየንም። ጥምረት ብሎ አንድ ሰሞን አቋቋሙ። ከማን ጋር ነው የተጣመሩት? ከኦሮሞ ነጻ አውጪ ድርጅት ጋር ነው። የድርጅቱ ተወካይ ዶክተር ሩድ ደደፉ በየመድረኩ ስናያቸው የሚናገሩት ኢትዮጵያ ብለው አይደለም፣ የአቢሲኒያ ኤምፓየር፣ የአማራ ኤምፓየር እያሉ ነው የሚያወሩት። ከእንዲህ እንዲህ አይነት ሰዎች ጋር ነው እንግዲህ ድርጅት የሚንቀሳቀሰው። ስምንተኛ ግንቦት ሰባት ኢትዮጵያዊነት የማይዋጥለት ድርጅት ነው። ከኢትዮጵያ አርበኞች ግንባር ጋር ተቀላቀልን አሉ። ወዲያውን ያደረጉት ነገር ቢኖር ኢትዮጵያ የሚለውን ስም ያጠፉ። ለምን ቢባል በውስጣቸው ኢትዮጵያዊነት ስለሌለ ነው። ዘጠነኛ እኛ አሁን ራሳችን ቅድም የማህበራችንን ስናቋቋም የቀድሞ ኢትዮጵያ የጦር ኃይሎች የፖለቲካ ማነው የቀድሞ ኢትዮጵያ የጦር ኃይሎች ነው ፖሊስ ሰራዊት ዓለም አቀፍ ማህበር በሚል አቋቋም። ለዚህም ደግሞ የራሳችን የሬዲዮ ፕሮግራም ስንከፍት በዚሁ ስም ነው የምንከፍተው ስንል ተሽከዳድሞ የሰራዊቱ ድምጽ የሚል የሬዲዮ ጣቢያ በዚህ በኢሳት ውስጥ አቋቋም። ለምንድን ነው የሰራዊቱ ድምጽ የሚባለው? የትኛው ሰራዊት ነው? እኛ የኢትዮጵያ መከላከያ ሰራዊት ነው የነበርነው። አሁን ደግሞ የቀድሞ የሚል ስም ነው የሚጨመርበት። በዛ ስም ነው የሬዲዮ ስም የሚወጣው እንጂ የሰራዊቱ ድምጽ የሚባል ማናቀው የትኛው ሰራዊት ነው የሚል ብዙ ዝግብ ውስጥ ገብተን ነበር። ምክንያቱም ኢትዮጵያ የሚባለው ስም እንዲነሳ ስለማይፈልጉ ነው። እንደገና አሁን አስረኛ ድርጅቱ ከሰባት አመት በላይ ኢትዮጵያና ኢትዮጵያን ህዝብ እየዋሸ የነበረ ድርጅት። በእርግጥ ውሸት የሚለውን ቃል ባልናገር ትክክለኛ ያልሆነ በሚል ብተካው ደስ ባላይ ነበር። አንድን ነገር ትክክለኛ ያልሆነ የምንለው ጄኒዮን የሆነ ስህተት ሳይታወቅ የሚደረግ ስህተት ሲሆን ነው። ግንቦት ሰባት ግን እያወቀ የሚዋሽ ድርጅት ስለሆነ ውሸት በሚለው ነው እኔ የምጠቀመው። የዛሬ ሰባት አመት በስድስት ወር ኢትዮጵያ እንገባለን እኔም ለሀገሬ ብላችሁ $500 ብሎም ከ1.5 ሚሊዮን ዶላር በላይ ተበሰቡ። እንኳንስ በስድስት ወር በስድስት አመትም አልሆነም። ለዚህም ውሸታቸው ምላሽ አልሰጡም። የገባውንም ገንዘብ ለህዝብ አላሳወቁም። ያው የት እንደገባ እናውቃለን። ሁለተኛ የድርጅቱ መሪ ዶክተር ባሃኑ ቦዲዮ ተቀርቶ መረጃው አለ የኢትዮጵያ አርበኞች ግንባር የለም አሉ። ይሄን ብሎ ሳይተነብቱ ደግሞ ይሄ ውሸታቸው ብሎ ሳይደር ከአርበኞች ግንባር ጋራ ውህደት ፈጠምቋል። ጥሩ ውህደት ፈጠሩ። ታዲያ አንድ ድርጅት ከሌላ ድርጅት ጋራ ውህደት ሲያደርግ መሪው ማገኝበት ምን ምክንያት አለ? ከዚህ በላይ ትልቅ ነገር ለአንድ ድርጅት ምን አለ? ለምን ቢባል መልስ የለም። እንደገና ድርጅቱ በራሳቸው በዚህ በኢሳት ልሳን በሻቢያ አገነባባሪነት የአማራ ዲሞክራሲያዊ ግንባር ከአርበኞች ግንባር ጋር ግንባር ፈጠረ ከኛም ጋር ግንባር ፈጠረ ብሎ ውሎ ሳያድር በማግስቱ የአማራ ዲሞክራሲያዊ ግንባር ውሸት እንደሆነ አጋልጧቸው። ሌላው እንግዲህ መቼም የውሸቱ ብዛት ተዘርዝሮ አያልቅም። በዋና ዋናው ልትከስ ብዬ የግንቦት ሰባት ንቅናቄ በመደገፍ በርካታ ምሁራን ብዙም ተቀላቀሉ አስመራ ገቡ ተብሎ ብዙ አሰው። እስቲ አንድ ምሁር ስም ጥሩ ቢባል ጭጭ ነው ያሉት። ምክንያቱም የፈጠራ ወሬ ስለሆነ ማለት ነው። ይህን ያህል የአየር ኃይል ፓይለቶች ከዱ አሉ። ውሎ ሳያዱ ደግሞ የግንቦት ሰባት አባል የግንቦት ሰባትን ትግል ተቀላቀሉ አሉ። እስቲ የት አሉ ሲባል መልስ የለም። አቶ አንዳርጋቸው በጁን 23 ተይዞ ወደ ኢትዮጵያ የዕለት ሁለት ተላለፈ። 9 ቀን ከተጠበቁ በኋላ ዜናውን ያቀረቡለት ልክ እንደማያውቁ ሆነው አቶ አንዳርጋቸው በዛለት እንደታሰረ አድርገው ህዝቡን ሲዋሹ ከረሙ። እና እንግዲህ ድርጅቱ በአጠቃላይ በውሸት ላይ የተመሰረተ ድርጅት ነው። የድርጅቱን መሪዎች በምንመለከትበት ጊዜ ራሱ ዶክተር ብርሃኑ ስንመለከት ዶክተር ብርሃኑ በገቡበት የኢትዮጵያ ፖለቲካ ሁሉ የኋላ ታሪካቸው ሲመረመር የኢትዮጵያን ፖለቲካ ሲነግዱበት እንጂ ወይም ጥለው ሲሸሹ እንጂ ለሀገር የሚበጅ ስራ ሰርተው ለድል ሲያበቁት አላየንም። ለድርሻቸው ይሀፋ ለድል ሲያበቁት ሳይሆን የሰሩትን ሰርተው ጥለው ሲሸሹ ነው ያየነው። ወያኔ ሲገባ ከእንደንድሪያስ ሸቴ ጋራ ምን ሲፈሩ እንደነበረ የሚያውቅ ያቃል። ከጥሎም ያው በሰላም ላሳቸው ህዝቡን አታሉ በቅንጅት ጊዜ ሳቸውና ግብራ አባሮቻቸው የኢትዮጵያን ህዝብ ትግል እንዴት በወያኔ እንዳስነጠቁት ኋላም በጓራ ተዘራድረው ይቅርታ በሚል ህዝቡን ሸጠው እነሱን አምነው ታግለው የታሰሩትን ሳያስፈቱ ለሞቱትም ፍትህ ሳይጠይቁ ወደ ግል ንግዳቸው ገብተው ምን ሲሰሩ እንደነበረና በመጨረሻም ደግሞ እንዴት ወደ ስደት እንደመጡ የምናውቅ እናውቃለን። ስለዚህ እኛ ስለ ግንቦት ሰባት ስንናገር ግንቦት እንደመጥላት ወይ በሌላ ጉዳይ ሳይሆን የምናቀውን ማሳወቅ ስላለብን ድርጅቱ ከዚህ በላይ በተከስኳቸው ሁኔታዎችና ምክንያቶች የተነሳ ኢትዮጵያዊነትን የሚጸየፍ በኢትዮጵያዊነት የማይኮራ ለነጻነት የማያበቃን በጸረ ኢትዮጵያ አጀንዳ ካላቸው ኃይሎች ጋራ የሚሰራ በሻቢያ ሳምባ የሚተነፍስ የሻቢያ ቅጥረኛ ድርጅት ስለሆነ ነው። ሌላ ምንም ምክንያት የለም። በተለይ ዶክተር ብርሃኑ ከቅንጅት መፍረስ በኋላ የኢትዮጵያ ህዝብ ምን ሰርተውት እንደሄዱ በሚገባ ያውቃል። እና አሁን ወደ እንግዲህ ግንቦት ሰባት ምን እያደረገ ነው ያለው ለሚለው ደግሞ አንድ የመጨረሻ እንደው ነጥቦችን ካስጨበጥኩ በኋላ ድርጅቱ ምን እያደረገ እንዳለ አሁን ያለው ሆያውዬ ምን እንደሚመስል ለማስቀመጥ ሞክራለሁ። ይሄን ገለጻ ማረገው የውጭ ድርናሙ ያላላቸው ሰዎች ሳይሆን በሲቪሉ ዓለም ላሉ ወንድሞቻችንና አያቶቻችን ነው። እንግዲህ አሁን ግንቦት ሰባት ጦርነት ውስጥ ገብተናል ብለው አውጀዋል። በመጀመሪያ ደረጃ ለምን ይሄ ጊዜ ተመረጠ ለሚለው በዚህ በዋሽንግተን ዲሲ አካባቢ የእግር ኳስ ጨዋታ ውድድር ይደረጋል። በዚህም የተነሳ ከመላው ዓለም ብዙ ኢትዮጵያውያን ስለሚመጡ በዚህ አሁን የፌዴሬሽን በሚባለው በሚያሳፍር ሁኔታ በፌዴሬሽን ውስጥ አመራር ላይ ያሉ የግንቦት ሰባት አባላትን በመጠቀም ይሄንን ጊዜ ሆን ብለው መርጠው ነው ጦርነት ከወያኔ ጋር ልናነሳ ነው ብለው ያወጁት። ምክንያቱም በዚህ ሰበብ እንደለመዱት ላለፉት 7 አመታት እንደሚያደርጉት ገንዘብን ሰብስባለን ብለው ስላሰቡና ስላቀዱ ነው። እና በዚህ መሰረት የቻሉትን ያህል ሰብስበዋል። ሌላው እንግዲህ ጦርነት እናደርጋለን ብለው ያሉት በኋላ በትንታኔ መጣበታለሁ ስለዚህ በወልቃይት ተገዴ አካባቢ ቀደም ሲል ተጥሻለሁ በተለይ በጎንደር አካባቢ በርካታ መሬቶች በዚህ በኩል በትግራይ በሌላ በኩል በጎንደር ስለተወሰዱ እዛ አካባቢ ብዙ የሚደረጉ እንቅስቃሴዎች አሉ። የሸፈቱ ሰዎች አሉ። አልፎ አልፎም ከወያኔ ወታደሮች ጋራም የሚደረጉ መለሰኛ ውጊያዎችና እንትኖች አሉ። ይሄንን አጋጣሚ በመጠቀም እነዚህ ሁለት ነገሮች በማገናኘት በሻቢያ ድራማና ቲያትር ሰራተኝነት ሆን ተብሎ የተደረገ ነገር ነው። ከዚህ ውጭ ምንም ያለ ነገር የለም። እንግዲህ ይሄ ከሆነ አሁን እነሱ የሚሉንም አደረግን የሚሉትን ነገር በሙሉ ቁጭ አድርገን ተመልክተናል። ከየት ቦታ ተነስተው ጦርነት እንዳደረጉ፣ የት ቦታ ሄደው እንደደመሰሱ፣ የት ቦታም እንዳደረጉ ይሄን ሁሉ በሙሉ በነጥብ ከማስቀመጥ በፊት ሁለት የጦርነት ስልቶችን ለመናገር ፈልጋለሁ። እንግዲህ ሁለት አይነት ጦርነት ነው ያለው። አንዱ ኮንቬንሽናል ነው፣ አንደኛው ደግሞ ሽምቅ ውጊያ ነው። ኮንቬንሽናል ጦርነት የሚደረገው በሁለት መንግስታት መካከል ነው፣ ወይንም ደግሞ በጣም ሬር በሆነ ሁኔታ በአንድ መንግስት ላይ በርካታ መንግስቶችም ተባብረውበት የሚደረግ ጦርነት ሲሆን ነው። ከዚህ ውጭ የሚደረጉ ነገሮች በሙሉ እንግዲህ የሽምቅ ውጊያዎች ናቸው። የሽምቅ ውጊያ ማንኛውም ድርጅት የግለሰቦች በአንድ ቦታ ላይ መሽገው ታጥቀው የሚያከናውኑት ውጊያ ነው። አሁን ግንቦት ሰባት አደርጋለሁ የሚለን ጦርነት ቁጭ ብላችሁ ስትመለከቱት ኮንቬንሽናል ነው፣ የሽምቅ ውጊያ አይደለም። የሽምቅ ውጊያ የተወሰኑ ሰዎች ተደራጅተው ባልታሰበ ጊዜ ሄደው ድልድይ ማፍረስ፣ የተወሰነች መንደር ይዘው ሄደው ያን አካባቢ ባንክም ዘረፉ፣ የሚያደርጉትን ነገሮች አድርገው ህዝቡንም የሚያነቁ ከሆኑ አንቅተው ወዲያውኑ ተመልሰው ሸሽተው የሚወጡበት፣ ሰዎችን አፍነው የሚወስዱበት ሁኔታ ነው። ከዚህ ባለፈ ምንም ማድረግ አይቻልም በሽምቅ ውጊያ። ኮንቬንሽናል ውጊያ በሚሆንበት ጊዜ ግን ቅድም እንደጠቀስኩት በሁለት መንግስታት መካከል የሚደረግ ውጊያ ነው። ይሄ የምድር ጦርን፣ የአየር ኃይልን፣ የባህር በር ካለ ደግሞ የባህር ኃይልን በሙሉ የሚያሳትፍ ብዙ ቢሊዮን ዶላር በጀት የሚያስፈልገው በብዙ ሺህ የሚቆጠር ሰራዊት የሚያስፈልገው ነገር ነው። አሁን እነሱ እየነገሩን ያሉት ኮንቬንሽናል ውጊያ ነው። ይሄ ማለት እንግዲህ መንግስት ሆነዋል ማለት ነው። በቢሊዮን የሚቆጠር በጀት አላቸው ማለት ነው። ወያኔን በምንመለከትበት ጊዜ ወጣ ሞሮቴ 90 ሚሊዮን ህዝብ ሀብት ይዞ ሀገር የሀገር ሀብት ይዞ ያለ መንግስት ነው። የግረኛ ጦር የምርጦ አለው፣ የአየር ኃይል አለው፣ ገንዘብ አለው። ግንቦት ሰባትን በምንመለከትበት ጊዜ ይኸው የምታዩት ነው። በየቦታው ከሚሰበስቡት ውጭና የተለየ ነገር ካልሆነ በስተቀር ለዚህ የሚመጥን ኃይልና አቅሙም ኤክስፐርቱ ያላቸው አይደሉም። አሁን እነሱ እንግዲህ የኮንቬንሽናል እና የሽምቅ ውጊያን አስቀምጫለሁ። እንደገና ደግሞ ይሄ ውጊያ ሲካሄድ ሁለት አይነት ስልቶች አሉ፣ መከላከልና ማጥቃት ይባላል። መከላከል የሚባለው እንግዲህ በሰሜን ሁኔታ በኢትዮጵያ ተጨባጭ ሁኔታ ተራራ ላይ ጉድጓድ ቆፍሮ ምሽግ ቆፍሮ ለአካባቢው ስትራቴጂክ የሆነ ቦታዎችን መርጠው ወደዛ ተራራ መቃረቢያ የሚሆኑ ቦታዎች በሙሉ ጠላት እንዳይጠጋ ፈንጂዎችን ቀብረው ያንንም ፈንጂ ወረዳ አልፎ ለሚመጣ 50 ካሊበር መትረየስ ስትራቴጂክ በሆነ ቦታዎች ላይ ቀምደው ጠላት የመግደያ ወረዳ እስከሚገባ ድረስ ጠብቀው የሚመጣውን ኃይል ለመደምሰስ የተዘጋጁ ኃይሎች ያሉበት ቦታ ነው። ሌላ ኃይል ሄዶ ወደ ማጥቃት ሲፈጽም እነዚህን ሁሉ ነገሮች ተቋቁሞ ለማሸነፍ ነው። ይሄ ከፍተኛ የሰው ኃይል፣ ከፍተኛ ገንዘብ፣ በርካታ መሳሪያዎችን የሚጠይቅ ይሄ ራሱን የቻለ አንድ ሰዓት ተሰጣድ የሚፈጅ ዝርዝር የሚጠይቅ ነገር እና እነዚህ ሰዎች ይሄን አደረግን ነው የሚሉት። አይታችሁ ከሆነ ከሀሬና ተነስተው እግዚአብሔር ይወቀው እንግዲህ እያንዳንዱ የሚሉትን ነገር ማፕ ላይ አስቀምጠን ተመልክተነዋል። ምንም የሚያዝ የሚጨበጥ ነገር የለም። በትግራይ በኩል ገባን እንዳይሉ እንዴት አድርገው ነው ዛላምበሳን፣ ሶረናን፣ ባድመን ያን ሁሉ ያገጠጡ ተራራዎች ያን ሁሉ ወያኔ ያሰለፈውን ሰራዊት ያን ሁሉ ፈንጂ ወረዳ ያን ሁሉ መትረየስ ያን ሁሉ የመድፍና የሚሳኤል ተኩስ ተቋቁመው እዛ እንዴት እንደደረሱ እግዚአብሔር ይወቀው እና በዛ ሊሆን የሚችል አይደለም። እንግዲህ እነሱ እንደሚሉን ወደ ሱዳን ገብተው ነው ማለት ነው። ወደ ሱዳን ከገቡ ማለት የሱዳን መንግስት ተባባሪ ሆኗል ማለት ነው። በሱዳን ገብተው ወደ ጎንደር ሊመጡ ነው ማለት ነው። ጎንደር ግማሹ በወያኔ አሁን የሚሉን ቦታ በሙሉ በወያኔ ቁጥጥር ስር ያለ ነው። በአብዛኛው ወያኔ የለም በቦታው ማለት ነው። የማንን ጎፈሬ ነው የሚያበጥረው? ያው እንግዲህ እነሱ እንደሚሉን ሻቢያና ወያኔ ጠላት ከሆኑ ማለት ነው። ሻቢያ ወያኔ ሊወጋ ካሰበ ወይም ሊያስወጋ ካሰበ ማለት ነው። ይሄ ራሱ ሌላ ውሸት ነው እና ቁጭ ብለን በምንመለከትበት ጊዜ በዚህ በወልቃይት ጠገዴ አካባቢ ያለውን ሁኔታ ምክንያት አድርጎ በዛ ለመነገድ የተደረገ ተግባር እንጂ ምንም አይነት ነገር የለም። በመሰረቱ ውሸትነቱን የምትረዱት በአሁን ሰዓት ክረምት ነው፣ የተከዜ ወንዝ የሚሞላበት ነው። በዛ አካባቢ ዙሮ እንኳን ቢሆን ጦርነቶችን ለማካሄድ ለወዳጅም ሆነ ለጠላት የማይመች ነገር አንድ። ሁለተኛ ግንቦት ሰባት እንግዲህ በራሱ ከሆነ ትግል የሚያደርገው ባለን መረጃ እንደው በጣም አርገን ብለጥጥላቸው 30 ማይሞላ ሰው ነው ያለው። እንግዲህ 30 ሱፐርማን የሆኑ ሰዎች ናቸው ያሏቸው ማለት ነው። የሚገሉ፣ የሚደመስሱ፣ የሚረፈርፉ ያው እንትናቸው የሚያቀርቡትን መረጃ ብትከታተሉ የሚያስቅ ነው። እነሱ አይማረኩም አይሞቱም፣ ግን እየደመሰሱ የሚሄዱ ናቸው። በሌላ በኩል ደግሞ ያዝ ነው የሚሉት ቦታ አንድ ቦታ የለም። ይሄ ልጆቻቸውን የሚጫወቱት የቪዲዮ ጌም አለ ሱፐር ማሪዮ የሚባል የቪዲዮ ጌም እንኳን ለመጫወት ካንዱ እንትን ወደ ሌላው ለመሸጋገር ብዙ ልምምድ ይጠይቃል። ይሄ እንግዲህ እነሱ የሚሉን ጦርነት ከዛም የቀለለ ነው።
ሻምበላ ሽብር አንድ ጊዜያችን ሊጠናቀቅ እየተቃረበ ነው። እንደው በተቻለ መጠን ጠቅለል አድርገው በሁለት ደቂቃ ጊዜ ውስጥ ሊያጠናቅቁት ቢችሉ በጣም ከይቅርታ ጋር አመሰግናለሁ።
ምንም ችግር የለም እና እንግዲህ ባጭሩ እንደገለጽኩላችሁ ግንቦት ሰባት ለኢትዮጵያ የሚበጅ አጀንዳ ያለው ድርጅት አይደለም። ሌሎች ለሀገራችን ነጻነት የሚታገሉ ኃይሎችን ለማዘናጋት እና ትግሉን ለማደናቀፍ የሚያደርጉት እንቅስቃሴ ካልሆነ በስተቀር ምንም አይነት ይሄ ነው የሚባል ነገር የለም። ዶክተር ብርሃኑም ሆነ አብረው ኤርትራ ሄዱት የትግል ጓዶቻቸው ምን እንደሚያደርጉ፣ ምን እንደሚሰሩ፣ ምን እንደሚደረግ በሙሉ ወደፊት ጊዜ ካለ በስፋት እንመጣበታለን። ባጭሩ ያለው ሁኔታ ይሄ ነው።
በጣም በጣም
የኢትዮጵያ ነጻነት አይመጣም።
በጣም እናመሰግናለን ሻምበል። በእውነት ትልቅ ማብራሪያ ነው፣ ሰፊ ጊዜን የሚጠይቅ ነው፣ ግን ቀደም ተከተሉን ትክክለኛነቱን የሚያረጋግጥ አገላለጽ ነው። እናንተ ናችሁ የሚሊተሪውን የጦሩን ስልትና ጥበብም ታውቁትና ምክር ከእናንተ ስለሚያስፈልግ ነው በእናንተ በኩል እንዲገለጽልን የመረጥ ነው። በለቱ ውይይታችንን እንዳስሳችሁ ያሰብናቸውን ጥያቄዎች አላጠናቀቅንም። በመሆኑም ቀጣዩ ውይይታችን በሌላ ሳምንት ማድረግ ይኖርብናል እንላለን። ሰፊና ጠቃሚ የሆኑ ጉዳዮች አሉ። የዛሬውን በሰዓት እጥረት ምክንያት በዚሁ እናቆመው። ከይቅርታ ጋር ሻምበል አሸብር ገብሬ፣ እንዳለፉት ጊዜያቶች ሁሉ ላቀረብንለው ጥያቄ ጥልቅና ትምህርታዊ ማብራሪያዎች ስለሰጡን በአድማጮቻችን በሬዲዮ ዝግጅት ክፍል ስም ምስጋናዬን እያቀረብኩ በዚሁ እንሰናበታለን። በእነዚሁም ሆነ በሌሎች አህጉራዊ ጉዳዮች ተከታዩ ውይይት ለወደፊት ይኖረናል ብለን ስለምናምን ትብብሮ ቀጣይነት አለው ብለን እናምናለን። ለዛሬው በድጋሚ ያመሰገን በዚሁ እንሰናበታለን። አድማጮቻችን ለቀድሞ የኢትዮጵያ ጦር ኃይሎች ዓለም አቀፍ ማህበር ፕሮግራምና መግለጫዎች ለመከታተል ለመረዳት ለምትፈልጉ ድረገጻቸው www.ethioveterans.com ደግሞ አለው www.ethioveterans.com መሆኑን እንገልጻለን። ጤና ይስጥልኝ ሻምበል አሸብር፣ መልካም ሳምንቱ።
እኔም አመሰግናለሁ። መልካም ሳምንት።
አሜን። ጤና ይስጥልኝ።